I want to be perfectly clear that any claims of U.S. involvement in the selection process of the Prime Minister of Ethiopia are...
United States, በኢትዮጵያ በተካሄደው የጠቅላይ ሚኒስትር የምርጫ ሂደት እጇን አስገብታለች በሚል የሚሰጡ ማናቸውም አስተያየቶች ሙሉ በሙሉ መሰረተ ቢስ ናቸው።
በአዲስ አበባ የዩናይትድ ስቴትስ አምባሳደር ቃል አቀባይ ኒኮላስ በርኔት ናቸው። ሙሉ ዘገባው በእለቱ አብይ ርዕስ ይቀርባል።
ዶክተር አብይ አህመድ የኢትዮጵያ ጠቅላይ ሚኒስትር ሆነው እንዲመረጡ ለማድረግ ዩናይትድ ስቴትስ እጇን እንዳላስገባች የገለጸውን ጨምሮ ሌሎች ከምላሽ የተሰጠባቸውን አስተያየቶች እናስከትላለን። ጤና ይስጥልን፣ እንደምን አመሻችሁ ክቡራትና ክቡራን አድማጮቻችን። የዛሬ ታህሳስ 9 2011 ዓመተ ምህረት አስተናጋጆች አሉላ ከበደና
አዲሱ አበበ ነን። አቀናባሪያችን ብርሃን ኃይሉና የስርጭት መሐንዲሱ ኦድሬስ ረገስ አብረናችሁ ከምሽቱ 4 ሰዓት እንቆያለን።
አሁን የሰዓቱን ያለም ዜና።
ዶክተር አብይ አህመድ የኢትዮጵያ ጠቅላይ ሚኒስትር ሆነው እንዲመረጡ ለማድረግ ዩናይትድ ስቴትስ እጇን እንዳላስገባች የሚገልጹ አስተያየቶች መሰረተ ቢስ ናቸው ሲሉ አዲስ አበባ የሚገኘው በኢትዮጵያ የአሜሪካ አምባሳደር ቃል አቀባይ አስታወቁ። ዩናይትድ ስቴትስ እጇን እንዳላስገባች ግልጽ ነው ብለዋል። የኤምባሲው ቃል አቀባይ ኒኮላስ ባርኔት ለአሜሪካ ድምጽ እንደገለጡት ዩናይትድ ስቴትስ የኢትዮጵያን ሉዓላዊነትና ህዝቧም የራሱን መሪዎች ለመምረጥ ያለውን መብት ታከብራለች። የጠቅላይ ሚኒስትር አብይን መመረጥ የምናየው በኢትዮጵያ ህዝብ የቀረበ ጥያቄ ነጸብራቅ አድርገን ነው ሲሉም ቃል አቀባዩ ጨምረው ተናግረዋል። ቀደም ሲል እንዳልነው በአብይ ርዕስ ዘገባው ይቀርባል።
UNHCR ከ2 ሚሊዮን በላይ ለሚሆኑ የደቡብ ሱዳን ስደተኞች ምርጃ የ2.7 ቢሊዮን ዶላር እርዳታ ተማጸነ። ስደተኞቹ በስድስት የጎረቤት ሀገሮች ውስጥ የሚኖሩት በአሳዛኝ ሁኔታ ሲሆን መሰረታዊ ፍላጎታቸውን ለማሟላት የሚያስፈልገው ገንዘብ እየተሟጠጠ መሆኑን ገልጧል። ሊሳ ሽላይን ከጄኔቫ ያደረሰችን የዚህን አጭር ዘገባ ዝርዝር ሰለሞን ክፍሌ ይዞ ቀርቧል።
አፍሪካ ውስጥ ዛሬ ግዙፉ የፍልሰተኞች ቀውስ ያለው ደቡብ ሱዳን ውስጥ ሲሆን ያገኘው የገንዘብ እርዳታም በጣም ዝቅተኛ ነው። የተባበሩት መንግስታት ድርጅት የስደተኞች ጉዳይ ከፍተኛ ኮሚሽን UNHCR እንደሚለው ባለፈው ከተማጸነው 1 ቢሊዮን 400 ሚሊዮን ዶላር ያገኘው 38 ከመቶ የሚሆነውን ብቻ ነው። ለጋሾች ለቀጣዮቹ 2 ዓመታት ላቀረበው ተማጽኖ ጠቀም ያለ እርዳታ እንዲሰጡ ድርጅቱ ጠይቋል። ገንዘቡም ለስደተኞቹ አጣዳፊ ችግርና እነርሱን በማስተናገድ ላይ ለሚገኙ ድሃ ሀገሮች መርጃ እንደሚውል UNHCR አስረድቷል። በደቡብ ሱዳን ለ5 ዓመታት የዘለቀውን አስከፊ የእርስ በርስ ጦርነት ለማቆም ባለፈው መስከረም የሰላም ስምምነቱ ከተፈረመ ወዲህ ግጭቶች መቀነሳቸውን UNHCR አስታውሷል። የኮሚሽኑ ቃል አቀባይ ቻርሊ የክስሊ ለአሜሪካ ድምጽ ሲናገሩ ያ የሰላም ስምምነት ከተፈረመ በኋላ ደቡብ ሱዳንን እየሸሹ የሚወጡ ነዋሪዎች ቁጥር በከፍተኛ ደረጃ ቀንሷል።
Currently the numbers are around 3,000 to 4,000 per month, but when we compare that to last
ባውሉ ጊዜ ሀገሪቱን ጥለው የሚሸሹ ስደተኞች ቁጥር በወር ከ3 እስከ 4,000 ነው። ካለፈው አመት ጋር ሲነጻጸር በግማሽ ቀንሷል። በአጠቃላይ ግን UNHCR ህዝቡ ወደ ቀድሞ መኖሪያ ለመመለስ ሁኔታዎች ሁሉ ይፈቅዳሉ ብሎ አያምንም።
የኤክስሊ አክለውም ከፍተኛ ገንዘብ እጥረት በመኖሩ የረድኤት ድርጅቶች የሚሰጡትን የሰብአዊ አገልግሎት በስፋት ለመቁረጥ ተገደዋል። በምሳሌም ሲያስረዱ ዛሬ ግማሽ ያህሉ የደቡብ ሱዳን ሕፃናት ወደ ትምህርት ቤት መሄድ አይችሉም፣ ምክንያቱም የመምህራን የመማሪያ ክፍሎችና ቁሳቁስ እጥረት ስላለ ብለዋል። ዛሬ በደቡብ ሱዳን የታመሙትን ለመርዳት በቂ ሐኪም፣ ነርስና መድኃኒት የለም። በገንዘብ እጥረት ምክንያት ኢትዮጵያ ውስጥ ለሚገኙ የደቡብ ሱዳን ስደተኞች ሲሰጥ የቆየው የምግብ እርዳታ እንዲቀንስ አድርጓል ሲሉም የዩኤንኤችሲአር ቃል አቀባይ ቻርሊ የክስሊ አብራርተዋል።
ፕሬዚደንት ዶናልድ ትራምፕ ለቀድሞ ብሔራዊ ደህንነት አማካሪያቸው ማይክል ፍሌን መልካም እድል በማለት ዛሬ ማክሰኞ እንዳስተናበቷቸው ተሰማ። ትራምፕ ከቀድሞ የደህንነት አማካሪያቸው ጋር የተሰለባበቱት እርሳቸው በተመረጡበት በዩናይትድ ስቴትስ ፕሬዝዳንታዊ ምርጫ የሩሲያ ጣልቃ ገብነት ላይ የተናገሩት የምስክርነት ቃል ያስተ ነው ተብሎ በቀረበባቸው ውሳኔ ከመስጠቱ አስቀድሞ መሆኑ ነው። ፕሬዝዳንት ትራምፕ ዛሬውኑ በትዊተራቸው ባስተላለፉት መልእክት ፍሌም በዚህ አጣብቂኝ ውስጥ ስለገቡበት የምስክርነት ቃል ምን ሊናገሩ እንደሚችሉ ለመስማት ተቸኩላለሁ ማለታቸውንም አመልክተዋል።
በቅርቡ ይፋ በተደረገው ሁለት አዳዲስ ሪፖርቶች መሰረት ሩሲያ እንደ አውሮፓውያን የዘመን አቆጣጠር በ2016 በተካሄደው የዩናይትድ ስቴትስ ፕሬዝዳንታዊ ምርጫ ጣልቃ ለመግባት ያደረገችው ሙከራ መጠኑ ሰፊ መሆኑን ቀደም ሲል ከተገመተው በላይም ነው ተባለ። ዩናይትድ ስቴትስ የስለላ ማህበረሰብ የደረሰበትን ድምዳሜ መሰረት አድርገው በዚህ ሳምንት የወጡት ሁለቱ ሪፖርቶች እንዳመለከቱት እስከ 2016ቱ ምርጫ ፍጻሜ ድረስ የዘለቀው የሩሲያ ጣልቃ ገብነት እስከ መጨረሻው የዘለቀው አላማውን የሩሲያን መሆኑን ነው የሚያራምድ ፕሬዝዳንቱን ስልጣን ማውጣት ወይም ስልጣን ላይ መውጣቱን ለማረጋጋት ሲባል ነው ይላል። በኦክስፎርድ ዩኒቨርሲቲ በኩል ይፋ የተደረገው ሪፖርት በበኩሉ ሁሉም ጣልቃ ገብነት የታየባቸው መልእክቶች ዋና አላማ ያደረጉት ሪፐብሊካን ፓርቲው ይልቁንም ዶናልድ ትራምፕን በመርዳት ላይ የታቀዱ መሆናቸውን አመልክቷል።
በተባበሩት መንግስታት ድርጅት ተሰናባቿ የዩናይትድ ስቴትስ አምባሳደር ኒኬሊ ፍልስጤማውያን የሰላሙን ስምምነት እንዲቀበሉ አሳሰቡ። በተስማሙ ይበልጥ የምታተርፉት እናንተ ናችሁ ሲሉም ተማጽነዋል። መራራውን ሀቅ ማዋጫችን ሀቁ ወይም ወቅቱ አሁን ነው ያሉት ተሰናባቹ አምባሳደር ሁለቱም ወገኖች አትራፊዎች ቢሆኑም ፍልስጤማውያን ደግሞ የበለጠውን ያተርፋሉ ብለዋል። ለእስራኤል ግን ስምምነቱ ይበልጥ የሚያደላው ወደ ኪሳራ ነው ብለው ተናግረዋል። ኒክ ሄሊ ይህን አስተያየት ዛሬ ማክሰኞ የሰጡት መካከለኛው ምስራቅን በተመለከተ በጸጥታው ጥበቃ ምክር ቤት ለመጨረሻ ጊዜ በቀረቡበት ወቅት መሆኑም ታውቋል።
አድማጮች ዜና የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ ጣቢያ ነው። ጃፓን ወታደራዊ በጀቷን ለማሳደግ እንዲረዳ አዲስ የወጣውን የአምስት ዓመት እቅድ አጸደቀች። ይህ አዲስ ወታደራዊ በጀት የጸደቀው ጃፓን ከቻይናና ከሰሜን ኮሪያ የሚቃጣባትን ዛቻ ለመቋቋም እንደሆነም ተመልክቷል። በጠቅላይ ሚኒስትሩ ሺንዞ አቤ ካቢኔ ዛሬ ማክሰኞ በጸደቀው በዚህ በጀት የጃፓኑ መከላከያ ኃይል ዩናይትድ ስቴትስ ሰር የሆኑ 42 F-35B ተዋጊ ጀቶችን እንደሚገዛ ታውቋል። ተዋጊ ጀቶቹ ከአየር በቀጥታ ቁልቁል ተምዘግዝገው ምድር ላይ የማረፍ ችሎታ ያላቸው መሆኑም ታውቋል። አዲስ የወጣው የጃፓን የመከላከያ ፖሊሲ በተጨማሪም ሁለት አሜሪካ ሰር ሚሳኤሎችን ለመግዛት የሚያስችል እንደሆነም ታውቋል።
በመጨረሻም የፖላንዱ ፕሬዝዳንት አንድሬዥ ዱዳ የዳኞች የጡረታ ዘመን ዝቅ እንዲል ተወስኖ የነበረውን መሻራቸው ተነገረ። በዚህም ዳኞች ቀደም ብለው በጡረታ እንዲገለሉ የቀረበውን ሕግ ማጽደቃቸው ታውቋል። የፕሬዝዳንት ዱዳ መንግስት ባሳለፈው ውሳኔ መሰረት የጠቅላይ ፍርድ ቤቱን ዋና ዳኛ ጨምሮ የአገሪቱ ጠቅላይ ፍርድ ቤት 73 ዳኞች ቀደም ብለው በጡረታ እንዲገለሉ ሆነዋል ማለት ነው። ፖላንድና በሌላውም ዓለም የሚገኙ የሰብአዊ መብት ቡድኖች እንዲሁም የአውሮፓ ህብረት የፍትህ ስርዓቱን ብቸኛ መብት ተጋፍቷል ያሉትን የፖላንድ መንግስት ነቅፈዋል። የተወሰደው እርምጃ ሙስናን ለማስወገድ አስፈላጊ በመሆኑ ነው ይላል ገዢው ፓርቲ በበኩሉ በሰጠው ማብራሪያ። ይሁንና ፕሬዝዳንቱ የዳኞችን የድሜ ገደብ በመወሰን ያስተላለፉትን ውሳኔ ባለመደገፍ በብዙ ሺህ የሚቆጠሩ ተቃዋሚዎች ዛሬ ሰልፍ መውጣታቸው ታውቋል። አድማጮች ለሰዓቱ ያለን የዜና ሰዓት አበቃ።
ክቡራትና ክቡራን አድማጮች የምትከታተሉት ከዋሽንግተን ዲሲ የአሜሪካ ድምጽ ራዲዮ ጣቢያ የአማርኛው ቋንቋ አገልግሎት የሚተላለፈውን ስርጭት ነው። ምሽቱ አስተናጋጆቻችሁ አሉላ ከበደና
አዲሱ አበበ ነን። በዓለም ዜና የጀመረው መደበኛ ፕሮግራም በ19ና በ5 ሜትር ባንድ አጭር ሞገድ እንዲሁም በናይል ሳት እስከ ምሽቱ 4 ሰዓት ይቀጥላል። አሁን በቀጥታ ወደ ምሽቱ ወይም መደወለቱ አብይ ርዕስ
ዶክተር አብይ አህመድ የኢትዮጵያ ጠቅላይ ሚኒስትር ሆነው እንዲመረጡ ለማድረግ ዩናይትድ ስቴትስ እጇን እንዳስገባች የሚገልጹ አስተያየቶች መሰረተ ቢስ ናቸው ሲል አዲስ አበባ የሚገኘው የዩናይትድ ስቴትስ ኤምባሲ አስታወቀ። ኤምባሲው ቃል አቀባይ ኒኮላስ ባርኔት ለአሜሪካ ድምጽ በሰጡ ቃል ዩናይትድ ስቴትስ የኢትዮጵያ ሉዓላዊነትና ህዝቦቿ የራሳቸውን መሪ ለመምረጥ ያላቸውን መብት ታከብራለች ብለዋል። የጠቅላይ ሚኒስትር አብይን የኢህአዴግ መሪ ሆኖ መመረጥ የምናየውም በኢትዮጵያ ህዝብ የቀረበው ጥያቄ ነጸብራቅ አድርገን ነው ሲሉም ጨምረው ገልጠዋል። ትላንት በቀረበውና አሜሪካ በስም በተጠቀሰችበት ዘገባ ላይ የኤምባሲውን አስተያየት ባለማካተታችን አድማጮች ይቅርታን ጠይቃለን። ቃል አቀባዩን ያነጋገረው የአዲስ አበባው ዘጋቢያችን እስክንድር ፍሬው ነው። እንሆ
በሳምንቱ መጨረሻ በመቀሌ ተካሄደውን የውይይት መድረክ አስመልክቶ በዚሁ በአሜሪካ ድምጽ ሬዲዮ በተላለፈው ዘገባ መነሻነት ነው በአዲስ አበባ የሚገኙትን የዩናይትድ ስቴትስ ኤምባሲ ቃል አቀባይ ያነጋገርኩት። በህዋት አመራሮች ሲገለጽ የቆየው የውጭ ጣልቃ ገብነት ጉዳይ አሜሪካን በስም እስከመጥራት የተሄደበት ነው የመቀሌው መድረክ። በዚሁ መድረክ ጥናታዊ ጽሑፍ ያቀረቡት የቀድሞ የኢህአዴግ አመራር አባል አቶ በረከት ስምኦን በአገሪቱ ለሚታየው የሰላም እጦትና አለመረጋጋት አንዱ ምክንያት የውጭ ጣልቃ ገብነት በእጅጉ መጨመር እንደሆነ ገልጸዋል። በስም የጠቀሱት አገር ግን የለም። የቀድሞ የህወሓትና የኢህአዴግ አመራር አባል አቶ ስብሃት ነጋ ግን አሜሪካን በስም ጠቅሰዋል። ዶክተር አብይ አህመድ የገዢው ፓርቲ ሊቀመንበርና የአገሪቱ ጠቅላይ ሚኒስትር ሆነው በተመረጡበት የመጋቢት 2010 የኢህአዴግ ምክር ቤት ምርጫ እጁ እንዳለበትም ነበር ያብራሩት።
የውጭ ጣልቃ ገብነት አያይዘን በኢህአዴግ ምክር ቤት ሲነገር የነበረው አሜሪካ ሊቀመንበር አይመርጥልን ሲባል የነበረው በዶክተር አብይ ምርጫ ላይ አንተም ተቃውሞ ነበር፣ ሌሎችም የተቃወሙ አሉ። ተዋሃድ ናም የተቃወመው አሜሪካ አይመርጥልን ነው። ይሄ የተባለው ከዚያ በፊት እነሱ ሲያስመርጡ የከረሙ ናቸው ኦፊሻሊ። ስለዚህ የውጭ እጅ አለበት።
ዛሬ በጉዳዩ ላይ ምላሽ እንዲሰጡኝ የጠየኳቸው በአዲስ አበባ የአሜሪካ ኤምባሲ ቃል አቀባይ ኒኮላስ ባርኔት አገራቸው በስም የተጠቀሰችበት ዘገባ የኤምባሲውን አስተያየት ማካተት እንደነበረበት በቅድሚያ አስታውሰዋል። ይህም ሆኖ አሜሪካ ዶክተር አብይ እንዲመረጡ ለማድረግ ጣልቃ አለመግባቷን ነው ያብራሩት።
So I want to be perfectly clear that any claims of U.S. involvement in the selection process of the Prime Minister in Ethiopia are...
United States በኢትዮጵያ በተካሄደው የጠቅላይ ሚኒስትር የምርጫ ሂደት እጇን አስገብታለች በሚል የሚሰጡ ማናቸውም አስተያየቶች ሙሉ በሙሉ መሰረተ ቢስ ናቸው። እንደነዚህ አይነት አስተያየቶች የኢትዮጵያን ሕዝብ ታማኝነትና ክብር የሚያሳንሱ ናቸው። ዩናይትድ ስቴትስ በመርህም ሆነ በተግባር የኢትዮጵያን ሉዓላዊነትና ሕዝቦቿ የራሳቸውን መሪዎች ለመምረጥ ያላቸውን መብት ታከብራለች። ጠቅላይ ሚኒስትር አብይ አህመድ በኢህአዴግ ሊቀመንበርነት መመረጣቸውን የምናየው የዜጎች መብቶች ለሚከበሩበት አሳታፊ ዲሞክራሲና ሁሉም ተጠቃሚ ለሚሆንበት የኢኮኖሚ ድል በኢትዮጵያ ሕዝብ የቀረበው ጥያቄ ነጸብራቅ አድርገን ነው።
And we certainly support the Prime Minister's reform agenda, but we had no role to play in his selection.
የጠቅላይ ሚኒስትሩን የለውጥ ቅድም በእርግጠኝነት እንደግፋለን። እንዲመረጡ ለማድረግ ግን የተጫወትነው ሚና የለም።
በመጋቢቱ የኢህአዴግ ምክር ቤት የምርጫ ሂደት የኛ የምትሉት እጩ ነበራችሁ ሆይ ለሚለው ጥያቄም ተከታዩን መልሰዋል ኒኮላስ ባርኔት።
Definitely not. Our whole approach in Ethiopia, and this is long before Prime Minister Abiy was selected, is that we need to empower Ethiopians
to be part of the አጠቃላይ አካሄድ ጠቅላይ ሚኒስትር አብይ አህመድ ከመመረጣቸው በፊት የነበረ ኢትዮጵያውያን የራሳቸውን እድል የሚወስኑበት አሳታፊ የፖለቲካ ሂደት አካል እንዲሆኑ መንገድ መፍጠር ነው። እናም የኛ ሥራ አቅም በመገንባት ሁሉም ኢትዮጵያውያን በፖለቲካ ሂደቱ ተሳትፎ የሚያደርጉበትን ምህዳር መደገፍ ነው። የለውጡን ሂደት እየደገፍን ባለንበት ባሁን ወቅት እንኳን ሁሉም ኢትዮጵያውያን የዚያ ሂደት አካል መሆናቸውን ማረጋገጥ እንደሚያስፈልግ በተከታታይ እየተናገርን ነው። የኛ ሚና ታዲያ ያንን ለማድረግ የሚያስችለውን አቅም በመገንባቱ ሂደት እገዛ ማድረግ ነው።
እናም ዩናይትድ ስቴትስ በኢትዮጵያ የጠቅላይ ሚኒስትርነት ምርጫ ሂደት ምንም አይነት ሚና አልነበራትም፣ የዶክተር አብይን የለውጥ እርምጃዎች ግን እንደግፋለን ያሉት ኒኮላስ ባርኔት። ለአሜሪካ ድምጽ ሬዲዮ እስክንድር ፍሬው ከአዲስ አበባ።
እስክንድር እናመሰግናለን። አድማጮች፣ እስክንድር በዚሁ የህወሓት አመራር ክስ ላይ የተቃዋሚ ፓርቲ መሪዎችን ማነጋግሯል። መረራ ጉዲና የኦሮሞ ፌዴራሊስት ኮንግረስ ሊቀመንበር እና የግንቦት ሰባት ሊቀመንበር ዶክተር ብርሃኑ ነጋ በቅደም ተከተል የሰጡትን አስተያየት ለቅምሻና ሰማ።
የህዝብ ትግል ያመጣው ለውጥ እንጂ እኔ ፈረንጅ ኦሮሞ ወጣትን ሲያንቀሳቅስ ፈረንጅ ጎንደር ሄዶ የጎንደር ወጣትን ሲመራና ሲያንቀሳቅስ ወይም ሲያደራጅ አላየሁም። ስለዚህ ለውጭ ጣልቃ ገብነት የሚባለው በተለይ አሜሪካ ወይ ድሮ የኢትዮጵያ መንግስት የኖረበት ብዙ ጊዜ ያልሰራ ተረት ነው።
የአብይ መንግስት የትግልና የህዝብ በቃኝ ውጤት ነው። በቃኝ ያለበት ህዝቡ በቃኝ ስላለ የመጡ ናቸው። እንደውም እነሱም እንደልባቸው እንዲያወሩ የሆኑት እነሱ በመምጣታቸውና በተወሰነ ደረጃ ማህበረሰቡን ለማረጋጋት መቻላቸው። ያ ስራ ግን አላለቀም፣ ገና ብዙ ስራ ይጠይቃል። ያን ስራ ለመስራት እነሱ እስኪ ቀድሞ ያሳዩን የህግ የበላይነት አክባሪ መሆናቸው፣ እስኪ ቀድሞ ያሳዩን በውስጣቸው ተወሽቀው ያሉትን ህግ ሰብረው ብዙ ወንጀል የፈጸሙትን ሰዎች ወደ ህግ እንዲቀርቡ ያድርጉ፣ በውስጣቸው ያሉትን በሙስና አገሩን አጥንቱ ድረስ የጋጡትን ሰዎች አውጥተው ለፍትህ በትክክለኛ ፍትህ የሚቀርቡበትን መንገድ ያድርጉ።
ሁለቱም የፕሮፌሰር መረራም የዶክተር ብርሃኑ ነጋ ማስተያየት ነገ ይቀርባል። አድማጮች እንድትከታተሉ ከወዲሁ ጋብዘናል።
በቀጣዩ ዘገባ ወደ ቤንሻንጉል እንሻገራለን። በቤንሻንጉል ጉሙዝ ማኦኮሞ ወረዳ ውስጥ በአልሚዎች እርሻ ቦታ በቀን ስራ ላይ ተሰማርተው እንደነበር የሚናገሩ የትግራይ ተወላጆች ተለይተው በታጣቂዎች ጥቃት እንደደረሰባቸው ለአሜሪካ ድምጽ ተናገሩ። ሰባቱ ታፍነው መወሰዳቸውን የቀሩ ሰባቱ ደግሞ ሸሽተው ጫካው መግባታቸውን ገልጠዋል። ንብረት የተዘረፈባቸው ባለሀብቶችም እንዳሉም ይናገራሉ። የክልሉ መንግስት የጸጥታ ዘርፍ ኃላፊ መረጃው እንደደረሳቸውና እየተጣራ መሆኑን ገልጠው በአካባቢው ጥቃት ያደርሳሉ ያሏቸው ታጣቂዎች በብሔር ወይም ዘውግ እየለዩ እንዳልሆነ ይናገራሉ። በሌላ በኩል ከዚሁ ክልል ጋር በተያያዘ ዜና የቤንሻንጉል ጉሙዝ ክልል የ102 በእርሻ ስራ ላይ ከተሰማሩ አልሚዎች ላይ ከ62000 ሄክታር በላይ የእርሻ መሬት መነጠቁን፣ ወደ 37 ለሚጠጉ ፕሮጀክቶች ከቀረጥ ነጻ የገቡ የእርሻ መኪኖች የጉምሩክን ሕግ እንዲያከብሩ መወሰኑን፣ በተጨማሪም የዕጣን ምርት በስፋት ይዘው ከነበሩ ባለሀብቶች 24 ፕሮጀክቶችን መቀማታቸውን የክልሉ አካባቢ ደንና መሬት አስተዳደር ቢሮ ኃላፊ አቶ ኢሳቅ አብዱል ቃድር ለአሜሪካ ድምጽ ተናግረዋል። አብዛኞቹም ከነኚህ ውስጥ ባለሀብቶቹ የትግራይ ተወላጆች ናቸው ይላሉ ኃላፊው። ጽዮን ግርማ ዝርዝሩን ይዛለች።
በቤንሻንጉል ጉሙዝ ክልል በማኦኮሞ ወረዳ ሸንሸባ በተባለች በአልሚዎች የእርሻ ቦታ ላይ በእርሻ ስራ ላይ ተሰማርተው እንደነበሩ የገለጹ ሁለት ሰዎች ለአሜሪካ ድምጽ የትግረኛ ዝግጅት ክፍል በስልክ እንደተናገሩት ከትላንት በስቲያ ታጣቂዎች ዝርፊያ መፈጸማቸውን ጠቁመዋል። በአካባቢው የእርሻ ስራ ላይ መሰማራታቸውን በመግለጽ ስማቸውን መናገር ያልፈለጉ አንድ ባለሀብት ጥቃቱ የተፈጸመው የትግራይ ተወላጆች ተመርጠው እንደሆነ ተናግረዋል። ካሏቸው የቀን ሰራተኞች ውስጥ 7 የትግራይ ተወላጆች ታፍነው መወሰዳቸውን፣ 7ቱ ደግሞ ጫካ ውስጥ ተደብቀው እንደሚገኙ ጠቁመዋል። ጫካ ውስጥ መሆናቸውን በስልክ የገለጹት ለምለም የተባሉ አንዲት ሴት በበኩላቸው እርሳቸውና ሌሎችም ሰዎች ሆነው ጫካ ውስጥ ተደብቀው እንደሚገኙና ሁኔታውን ለፖሊስ በስልክ እንዳሳወቁም ተናግረዋል። የቤንሻንጉል ጉምዝ ክልል የጸጥታ ጉዳዮችና አስተዳደር ኃላፊ አቶ ሙሳ አህመድ ስለ ሁኔታው እንደሚያውቁ ለአሜሪካ ድምጽ ገልጸዋል።
እውነት ነው፣ ክስተቱ ትክክል ነው። ዞሮ ዞሮ ግን ይህ ክስተት ምንድን ነው ብለን ያየ ነው ያው እርምጃ ሊወሰድ የሚል ጣጫ መኖሩን ከሰሙ ወዲህ ሰዎቹ ቦት የታጫ የመቀየር ሁኔታዎች ናቸው እነዚህ ታጣቂዎች። ስለዚህ በሄዱበት ጫካ ያገኙትን ነገር ጥቃት የማድረስ እና ያልፈውም በማቆሙ እንደዚህ አይነት ሰዎችን ወልዶ እዛ አካባቢ የነበረው ንብረትን ዘርፎ አንዳንዲትም የነበረው እዛ አንዳንድ ነገሮች አቃጥሎ የሄዱበት እንትኖች ናቸው ነበሩ። ዞሮ ዞሮ ግን ክስተቱ ነበረ። ይህንንም መከላከያ ተከታተለው ነው ያለው።
ጥቃቱ ደረሰብን የሚሉትና የጸጥታና የአስተዳደር ጉዳዮች ኃላፊ ጥቃቱን ያደረሱት ታጣቂዎች የኦነግን ባንዲራ የያዙ እንደሆኑ ይናገራሉ። አቶ ሙሳ በበኩላቸው ታጣቂዎቹ የድርጅቱን ባንዲራ የያዙ እንጂ ጥቃቱን ሲሰነዝሩ ግን ብሔር አይመርጡም ይላሉ።
የትኛውም ብሔር ላይ ጥቃት ሲያደርሱ እንደነበሩ ነው። የኦሮሞ አመራር ላይ ጥቃት አድርሰዋል። የኦሮሞ ማህበረሰብም እንደዚህ ጥቃት አድርሷል። ባለፈ ካማሽ አንድ ኢንስፔክተር የተገደለው የኦሮሞ ኢንስፔክተር ፍራሳ የተገደለው በመንግስት አጣቂ ነው። በሌሎች ላይ እንደዚህ ጥቃት ያደረሱ ነው። በጥቃት ደረጃ አሁን ብሔር ላይ ሰው ጥቃት ያደርሳል የምለውን ነገር የጋራ ጠላት አድርገን እኛ የወሰድን ያለ ነው። ይህ ኢትዮጵያ ሰላምን የሚያደፈርሱ ናቸው ብለን እስካሁን ድረስ የወሰድ ነው። በዚያ በኩል ነው እኛ አሁን ትዝታችን በዛ ነው ያለው።
በሌላ በኩል በዚህ ቦታ ላይ ጥቃት ያደረሱት ታጣቂዎች የኦነግን ባንዲራ ይዘዋል የተባለውን በተመለከተ የተጠየቁት የኦሮሞ ነጻነት ግንባር ማዕከላዊ ኮሚቴ አባል አቶ ቀጨላ መርደሳ ይህንን ያስተባብላሉ።
ማወኮሞ ጠረፍ ነው። በነሻንጉል ጉሙዝ ክልል ውስጥ ነው። የኦሮሞ ነጻነት እዛ አካባቢ አይንቀሳቀስም። በነገራችን ላይ የኦሮሞ ነጻነት ሰራዊት በየትኛውም ቦታ በኦሮሚያም ቢሆን አሁን ተንቀሳቅሶ በማንም በመንግስት ሰራዊትም በማንኛውም አካል ላይ ጥቃት ለማድረስ አላማም እቅድም የለውም። ስለዚህ አሁን የኦሮሞ ነጻነት ግንባር ሰላማዊ ትግል ውስጥ ገብቶ በሰላም ሽግግሩን ለመካፈል ነው ወደ ሀገር የገባው። ስለዚህ የኦሮሞ ነጻነት ግንባርን በተለያየ መንገድ መወንጀል አላስፈላጊና ጤናማ ያልሆነ መሆኑ ከዚሁ መረዳት ይቻላል። በዛ አካባቢ እንቅስቃሴ የለንም፣ የተባለው ነገርም ተፈጸመም ነገር የለም። አቶ ሙሳ ይህንን ከየት እንዳመጡት አላውቅም። እንደዚህ አይነት ድርጊት የለም፣ አይፈጸምም። የኦሮሞ ነጻነት ግንባር ለኦሮሞ ሕዝብ መብት ነው የሚታገለው። የኦሮሞ ኢንቨስተሮች ደግሞ የኦሮሞ ሕዝብ ትግል ጠላት አይደሉም። የኦሮሞ ሕዝብ ትግል አጋሮች ናቸው እንጂ ጠላቶች አይደሉም። የኦሮሞ ነጻነት ግንባር እንደዚህ አይነት እርምጃ መወስዶም አያውቅም። አቶ ሙሳ ደግሞ ለኦሮሞ ግለሰብም ሆነ ህዝብ ተሟጋች ሆኖ የሚቀርብበት ምክንያት የለም። በነገራችን ላይ የኦሮሞን ህዝብ እያፈናቀሉ ያሉት ከዛው ክልል በዛው ክልል ውስጥ የሚገኙ መስተዳደሮች ናቸው፣ የታወቀ ነው። እዛ ውስጥ ያሉት ሚሊሻዎችና የደህንነት ሰዎች ናቸው አስታጥቀው አሁን ቅድም ከጠቀሻቸው ግለሰቦችና ቡድኖችም ጋር ሆነውም ሊሆን ይችላል። የኦሮሞ ህዝብ በመቶ ሺዎች ከኦሮሚያ እና ከቤኒሻንጉል ጉሙዝ ድንበር አካባቢ ከዛም ውስጥ እየተፈናቀሉ ለመሆናቸው ዓለም ያወቀው ነው። ስለዚህ ምናልባት እዛ እየፈጸሙ ያሉትን ወንጀል ወደ ኦሮሞ ነጻነት ግንባር ለማላከት ፈልገው እንደሆነ ይሄ የሚያዋጣ አይሆን ብለን ነው የምናምነው።
በቤንሻንጉል ጉምዝ ክልል ግጭት ከተቀሰቀሰ ወራት ተቆጥረዋል። በቀደሙት ተከታታይ ዘገባዎቻችን በክልሉ የተለያዩ ወረዳዎችና ቀበሌዎች የሚገኙ በዋናነት የኦሮሞና የአማራ ተወላጆች ተለይቶ በድምጽ አልባ መሳሪያ ጭምር በዘግናኝ ሁኔታ ግድያዎች ሲፈጸምባቸው እንደነበር የተለያዩ ነዋሪዎችን የአይን እማኞችንና የመንግስት አካላትን ጠቅሰን ስንዘግብ መቆየታችን ይታወሳል። በአምስት ወራት ውስጥ ብቻ ከአንድ ቤተሰብ 7 ሰው የተገደለበትን ጥቃት ጨምሮ ከ200 ሰዎች በላይ መገደላቸውን ስንዘግብ መቆየታችን አይዘነጋም። የቤንሻንጉል ጉምዝ ለዚህ ጥቃት መባባስ ምክንያቱ የኦነግን ባንዲራ የያዙ ታጣቂዎች የፈጠሩት ነው ሲል፣ በአንጻሩ ደግሞ ጥቃቱ የደረሰባቸው ሰዎች በከባድ መሳሪያ ጭምር የተደራጁ ታጣቂዎች በአንድ ጊዜ ከ30ና 40 በላይ ቤቶችን እያቃጠሉ ግድያ መፈጸማቸውን ሲናገሩ መቆየታቸው አይዘነጋም። በተጨማሪም የገንዘብ ድጋፍ የሚደረግላቸው የቤንሻንጉል ጉምዝ ተወላጆች በቀስትና በጦር ጭምር እየታገዙ በዘግናኝ ሁኔታ ዜጎችን መንገድ ላይ ያረዱ ጫካ ውስጥ እየጣሉ መቆየታቸውን፣ ይህንንም የሸሽ ወደ 75,000 የሚጠጉ ሰዎች ተፈናቅለው ነቀምት ከተማ እንደሚገኙ፣ እንደዚሁም ደግሞ በተደጋጋሚ የተፈናቀሉት ሰዎች ወደ ባህር ዳር እንዳቀኑ ስንዘግብ መቆየታችን ይታወሳል። በመጨረሻም የፌዴራል መንግስቱ በክልል ጣልቃ መግባቱ ስለታመነበት ጣልቃ ገብቶ ሁኔታውን ማረጋጋት መጀመሩን ከጥቂት ቀናት በፊት አስታውቋል። አቶ ሙሳ ፌዴራል ፖሊስ ከገባ ወዲህ ሁኔታዎች እየተረጋጉ መምጣታቸውንም ጠቁመዋል።
በተለይ በመንፈስ ደረጃ ያለው ተስፋ ወደ መጉረስ ሄደ የነበረው ክልሉ በተለይ በካማሽ እና በማቆሙ የነበረው ነዋሪ አሁን ተስፋ አጭሮበታል። ይህንን እቅድም ለማውረድም ኦልሞስት ዝርዝር እቅዱ እየተዘጋጀ ነው ያለው። በአጭር ጊዜ ውስጥም በተለይ የሀገሪቱ መከላከያ እና ሌሎችም የፌዴራል ጸጥታ አካላት ክልሉ ጸጥታ አካላት እና አመራር ጋር በመሆን እቅዱ ወደ ማውረድ ላይ ውይይቶች ተጀምሯል። ስለዚህ ይህንን ሜድ በአከረ ጊዜ ውስጥ የነበረው የመንገድ መዘጋት፣ ሌሎች በአካባቢ የነበሩ ስጋቶች ይወገዳል ብለን እናምናለን ማለት ነው። እና ከዚህ ጋር ታይቶ ክልሉ ጸጥታ ሁኔታ በተወሰነ ደረጃም ቢሆን ምሳሌ ነገር አለ። በተለይ ውጥረቱ ትንሽ የመተንፈስ ሁኔታዎች ይስተዋላሉ።
በሌላ በኩል ከዚሁ ክልል ጋር በተያያዘ ዜና የቤንሻንጉል ጉምዝ ክልል በእርሻ በእጣንና በሙጫ ስራ ዘርፍ ላይ ከተሰማሩ አልሚዎች ላይ ከ62,000 ሄክታር በላይ መሬት የእርሻ መስመር ቦታ መነጠቁን ወደ 37 ለሚጠጉ ፕሮጀክቶች ከቀረጥ ነጻ የገቡ የእርሻ መኪናዎች የጉምሩክ ህግን እንዲያከብሩ መወሰኑን ማለትም ወደ ጉምሩክ ተመልሰው ገብተው ቀረጥ እንዲከፍሉ ወይም ደግሞ መኪኖቹ እንዲወረሱ ለጉምሩክ ደብዳቤ መጻፉን በተጨማሪም ደግሞ የእጣን ምርት በስፋት በአንድ አካባቢ ላይ ይዘው ከነበሩ ባለሀብቶች ላይ 24 ፕሮጀክቶች መቀማታቸውን የክልሉ አካባቢ ደንና መሬት አስተዳደር ቢሮ ኃላፊ አቶ ኢሳቅ አብዱል ቃድር ለአሜሪካ ድምጽ ተናግረዋል።
ተቀላ ፈቃደናቸውን ሲናይ ከጊዜ ወደ ጊዜ ወደ ሲሻውት ያልገቡና በጣም ፈቃደናቸው ግጥኛ የሆኑ ከአርሶ አደር ጋር እኩል የእርሻ መሬት ወስዶ እንደገና መልሶ ለአርሶ አደሩ የሚከራይበት ሁኔታ ነው የነበረው። ተቀላ የኢንቨስትመንት ሁኔታው ይህን መነሻ በማድረግ ነው ተቀላይ እነዚህ በጣም ግጥኛ የሆኑና ወደ ስራ በአግባቡ ያልገቡ ወደ 102 የሚሆኑ ሀብቶች ሙሉ በሙሉ መሬቱ እንዲሰረግ ነው ያደረግነው። ሌላ ተጨማሪ ያደረግነው ምንድን ነው? እነዚህ ባለሀብቶች ወደ እርሻ ሲገቡ ከቀረጥ ነጻ የሚያስገቧቸው ማሽነሪዎች አሉ። እነዚህ ከቀረጥ ነጻ ማሽነሪዎች ያስገቡት ወደ 37 ፕሮጀክቶች ናቸው። ለእርሻ ኢንቨስትመንት ምክንያት በማድረግ ነጻ ማሽነሪዎች እንዲያስገቡ የተደረገው እና እነዚህን አጠቃላይ በገባ ማሽነሪ ያው ባለሀብቱ ስራ ውስጥ ካደለ ሙሉ በሙሉ ከተረዝ ነው። ይህ ከቀረጥ ነጻ የገባ ማሽነሪ ደግሞ በደንብና መመሪያው መሰረት መጠየቅ ስላለበት አጠቃላይ ለፌዴራል ገቢዎች ሚኒስቴር ደብዳቤ እንዲጻፍ ነው አጠቃላይ ውሳኔ የተሰጠው በቦርድ ደረጃ። ሌሎችም በተመሳሳይ ደረጃ በክልሉ ውስጥ በርካታ ቦታዎች በኢጣን ምርት አለ። ይህም የኢጣን ምርት በተወሰኑ ባለሀብቶች ብቻ ተወስዶ በአግባቡም እየለሙ አይደለም። ለራሳቸውንም ለአካባቢ ማህበረሰብም በአግባቡ እየተጠቀሙ ስላልሆነ ይህንን በጥልቀት ቦርዱ እየገመገመው እና ይህንን በተወሰኑ ባለሀብቶች ብቻ የተያዘው አንድ ባለሀብት ብቻ አንድ ሁለት ወረዳ ላይ እና ብዙ ቀበሌዎች ላይ ዝም ብሎ ይዞ የሚቀመጥበት ሁኔታ ስላለ ይህንን እነሱ በአቅማቸው ልክ መስራት የሚገባ ብቻ በማስቀረት ሌላው ተነጥቆ ለሌላው አልሚ ባለሀብትና ለሌሎች በክልል ውስጥ ያሉ ወጣቶችን በማደራጀት እዛ ላይ እንዲሰማሩ ለማድረግ ነው አጠቃላይ ፕሮጀክቱ ትናንትና የተገመገመውና
በተጨማሪም የክልሉ ኢንቨስትመንት ቦርድ ከትላንት በስቲያ በወሰነውና ባስተላለፈው ውሳኔ መሰረት የተሳሳተ የባንክ ስቴትመንት በማቅረብ ከ1000 ሄክታር በላይ መሬት ወስደው የነበሩ እንደዚሁም ደግሞ እየጨፈጨፉ ከሰል ሲያመርቱ የተገኙ 3 ባለሀብቶች በህግ እንዲጠየቁ ቦርዱ መወሰኑን፣ ሰፋፊ መሬቶችን ተቀብለው በዱር ጣንና ሙጫ ዘርፍ የተሰማሩ ባለሀብቶች ደግሞ 14ቱ ፈቃድን በመሰረዝ መሬቱ ለአልሚዎች እንዲሰጥ ለመሬት ባንክ ማስተላለፉን፣ ከቀረጥ ነጻ የገቡት መኪኖች ማለትም 56 የእርሻ ትራክተሮች እና 26 ፒካፕ መኪኖች ባሉበት እንዲታገዱ መወሰኑም ታውቋል። እንዲሁም ደግሞ በአፈጻጸማቸው ዝቅተኛ ደረጃ ላይ የሚገኙ 164 ባለሀብቶች ማስጠንቀቂያ እንደተሰጣቸው አቶ አብዱል ቀድር ገልጸውልናል። ይህም ማለት ከ1.1 ቢሊዮን ብር በላይ ከልማት ባንክና ከንግድ ባንኮች ብድር ወስደው ሲሰሩ የነበሩ 113 ባለሀብቶች ብድራቸውን በአግባቡ እየመለሱ እንዳልሆነ የቦርድ አባላቱ ገምግመው የመጨረሻ ውሳኔ ላይ እንደደረሱ አቶ ኢሳቅ ገልጸዋል። አቶ አብዱል ቃድር ከነዚህ ባለሀብቶች አብዛኞቹ የትግራይ ተወላጆች እንደሆኑ ጨምረው ገልጸዋል።
እኛ ክልል ላይ የተሰማሩት በብዛት የትግራይ ተወላጆች አሉ፣ በብዛት ማለት ነው። ከዛ ውጭ የአማራውም የኦሮሚያውም የሁሉም የሀገራችን ብሔረሰቦች ናቸው እዚህ ክልል ላይ ተሰማርቶ ስራ እየሰሩ ያሉት። አብዛኛው ግን በቁጥር የትግራይ ሰዎች ይበዛሉ። ነገር ግን አሁን ዛሬ ከጸጥታ ጋር ተያይዞ የሚባለው ነገር እኔም አሁን ወደ 11 ሰዓት አካባቢ ነው ይህን መረጃ የሰማሁት። ከዋናው ከተማ ታች ያለው ዞን ወረዳ አካባቢ ነው ይሄ መረጃ። ተጨባጭነቱ ራሱ አላረጋገጥንም እንጂ ምንም ከውሳኔ ጋር የሚገናኝ ነገር አይደለም። ይሄ ያው ተለያዩ ከጸጥታ ችግሮች ጋር ተያይዞ የሚከሰቱ ነገሮች እንደዚህ አይነት ነገሮች ይከሰታሉ። ክልሉ ጠረፋማ ከመሆኑ ጋር ተያይዞ አንዳንድ በጸጥታ ጉዳይ የሚከሰቱ ችግሮች አሉ እንጂ ከእኛ ውሳኔ ጋር የሚገናኝ ነገር የለም። የውሳኔያችን ያው ብሔርን መሰረት ያደረገ ውሳኔ አይደለም። የኛ ውሳኔ አፈጻጸምን መሰረት ያደረገ ነው። ዝቅተኛ አፈጻጸም ሲያሳዩ ነበሩ ባለሀብቶች እንዲሰረዙ ነው የተደረገው እንጂ ምንም ከብሔረሰብ ጋር የሚገናኝ ነገር የለም።
አብዛኞቹ መሬቱን ከቤንሻንጉል ክልል ወስደው መልሰው ለአርሶ አደሮች በማከራየት ይሰሩ እንደነበር ገልጸው ውሳኔ ላይ የተደረሰው ከአፈጻጸማቸው አንጻር እንደሆነ ገልጸውልናል።
ሲሆንን ለዘገባ አመሰግናለሁ። ትናንት በሙያሌ 7 ሰዎች በኢትዮጵያ መከላከያ ኃይል መገደላቸውን የከተማዋ ነዋሪዎች ተናገሩ። የቦረና ዞር አስተዳደር በበኩሉ ግድያውን የግድያውን መንስኤ ለማጣራት በሞያሌ ሰፈሮ የሚገኙ የመከላከያ ኃይል አባላትን እያጠያየቀ መሆኑን ገልጿል። የዞኑ አስተዳደር ወታደሮቹ ግድያውን የፈጸሙበት ምክንያት እስካሁን አለመታወቁን ለአሜሪካ ድምፅ ተናግረዋል። ዛሬ በከተማዋ ያለው የመከላከያ ኃይል ታጣቂዎች እንዳይንቀሳቀሱ ማገዱም ታውቋል። ገልሞ ዳዊት ዝርዝሩን ይዟል።
ላለፉት 9 ቀናት የቆየውና በሶማሌ ክልል ታጣቂዎች እየተፈጸመ የሚገኘው የሞያሌው ጥቃት ዛሬ ጋብ ማለቱን ነዋሪዎች ተናግረዋል። በከተማዋ ሰፈሮ የሚገኘው የመከላከያ ኃይል ነፍጥ ይዞ የሚንቀሳቀሱት ማስጠንቀቁን አንድ የከተማዋ ነዋሪ ይናገራሉ።
የራያቲስ ቢያናም ሚሊተሪ ደምቀው ፍራጣ
ታጥቆና ወታደራዊ ልብስ ለብሶ በመኪና ከተማዋ ውስጥ በሚንቀሳቀስ ግለሰብ ላይ ርምጃ እንደሚወሰድበት የመከላከያ ኃይሉ እያወጀ ነው። ወታደሮች ከባድ መሳሪያ ታጥቀው በየሰፈሩ እየገቡ ታጣቂዎችን እየፈለጉ ነው።
እኚሁ ነዋሪ ወታደሮቹ በቁጥጥር ያዋሉ ሰው እንደሌለ አክለው ገልጸዋል። ሌላኛው የሞያሌ ከተማ ነዋሪ የመከላከያ ኃይሎች ሰዎች የየለት ኑሯቸውን እንዲቀጥሉ በማሳሰብ ላይ መሆናቸውን ይናገራሉ።
ዛሬ ያን ያህል ተኩስ የለም፣ ሰላም ነው። የመከላከያ ኃይሎችም ከተማዋ ውስጥ እየተዘዋወሩ ነዋሪዎች ወደ ቤታቸው እንዲመለሱ፣ ሱቆቻቸውንና የመንግስት ተቋማትን እንዲከፍቱ ጥሪ እያደረጉ ነው።
ጥቃት እንዳይሰነዘር የከተማዋ አውራ መንገድ የመከላከያ ኃይል ተቆጣጥሮ እንዳለ ነው ነዋሪዎች የሚናገሩት። ብዙ ሰዎች ግን ከተማዋን ለቀው ስለሸሹ ሞያሌ አሁን ሰው አልባ ከተማ ትመስላለች ሲሉ የከተማዋን ሁኔታ ገልጸዋል አንድ ነዋሪ። ይህ በእንዲህ እንዳለ ትላንት በሞያሌ 01 ቀበሌ በቀለ ሞላ ሆቴል አካባቢ 7 ሰዎች በከተማዋ ሰፍሮ በሚገኙ የኢትዮጵያ መከላከያ ኃይል መገደላቸውን ነዋሪዎች ተናግረዋል። አንድ የሞያሌ ከተማ ነዋሪ ስለ ግድያው ይህንን ብለዋል።
የመከላከያ ኃይል አባላቱ መጥተው ተኩስ ከፈቱት ተቀምጠው በነበሩ ሰዎች ነው። ብዙ ሰዎች ሕይወታቸው እስከ ማታ የሰዎቹን አስከሬን ማንሳት አልተቻለም ነበር። የመከላከያ ኃይሎች ስለ ከለከሉን የተጎዱትን ሰዎች ከቦታው ያነሳ ነው ጠዋት ላይ ነው። ሰዎቹ የተገደሉት ደግሞ ያለምንም ምክንያት ነበር።
ሟቾቹ ዛሬ መቀበራቸውም ታውቋል። በመከላከያ ኃይል በከተማዋ ነዋሪዎች ላይ የሚደርሰው ግድያ መደጋገሙን ደግሞ የተናገሩት ሌላ የሞያሌ ከተማ ነዋሪ ናቸው።
ወታደሮቹ በዚህ ወር ብቻ 3 ጊዜ በነዋሪዎቻችን ላይ ጥቃት ፈጽመዋል። በታህሳስ 3 2011 ወደ መስጊድ ሲሄዱ የነበሩ ሰላማዊ ሰዎች ላይ ተኩሰው 9 ሰዎች ገለውብናል። ለዚያም አቤት ብለን ነበር። አሁንም በታህሳስ 5 2011 በሞያሌ ፖሊስ ጣቢያ ላይ ተኩስ ከፍተው 4 የኦሮሚያ ፖሊስ አባላትና 3 ሲቪሎችን ገለዋል። ለዚህም በድጋሚ አቤት ብለን እያለን አሁንም ትላንት ማታ አዛዦቻቸው በመጡበት ወቅት በሰላማዊ ሰዎች ላይ ተኩሰው የሌሎች 7 ሰዎች ሕይወት አጥፍተዋል።
ግድያውን የፈጸሙ የመከላከያ ኃይል አባላትን የአካባቢው አስተዳደር እንዲጠየቁ ያደረገ ነገር አለመኖሩን ነዋሪዎች ተናግረዋል። አቶ ለንጌ ቦሩ የቦርና ዞን አስተዳዳሪ ናቸው። ስለ ተፈጸመው ግድያ ተጠይቀው ቀጣዩን መልሰዋል።
ትላንት በሞያሌ ስለ ተከሰተው ነገር በቦታው እንኳ ባልኖርም 7 ሰዎች መገደላቸውን መረጃ ደርሶኛል። ዛሬም የመከላከያ ኃይል ለምን ይህን ይፈጽማል በሚል ሁኔታውን ለማጣራት ከዞን አስተዳደር እንዲሁም ከመከላከያ ኃላፊዎች ጋር በማጣራት ላይ ነን። የተፈጸመው ወንጀል ግን በጣም የሚያሳዝን ነው።
አቶ ደንጌ ወታደሮቹ ለምን ግድያውን እንደፈጸሙ ተጠይቀዋል ወይ ተብሎ ለቀረበላቸው ጥያቄ
ምንም የታወቀ ነገር የለም። በአስተዳደራችን በኩል ያለው ነገር የተገደሉት ሰዎች መቀበራቸውን ነው መረጃ የደረሰኝ። በመከላከያ ኃይል አዛዦች በኩል ስንጠይቅ ግን በአካባቢው ስንደርስ ተኩስ ተከፈተብን የሚልና ሌላ ምንም ምክንያት ሊሆን የማይችል ሰበብ ነው የመለሱልን።
አቶ ደንጌ ባለፈው ግንቦት ወር በሞያሌ በዜጎች ላይ ግድያ የፈጸሙ የመከላከያ ኃይል አባላትም ለፍርድ አለመቅረባቸውን ነው የተናገሩት። በአካባቢው ሰላም እንዲሰፍን መንግስት የአስተዳደር ወሰን ጥያቄውን መመለስ አለበት ሲሉም አቶ ደንጌ አክለው ተናግረዋል። ለአሜሪካ ድምፅ ገልሞ ዳዊት ከናይሮቢ።
ተከታዩም አድማጮች ከዚሁ ርዕሰ ጉዳይ ጋር ያቆየናል። በሶማሌ ክልልና ኦሮሚያ አዋሳኝ ያሉ አካባቢዎች ግጭት ለማስቆም ትጥቅ የማስፈታትና የታጠቁ ሰዎች ከከተማ አካባቢ 25 ኪሎ ሜትሮች እንዲርቁ ለማድረግ ከስምምነት ተደርሶ ወደ ስራ ለመግባት በዝግጅት ላይ መሆኑ ተገለጠ ይለናል ሙክታር ጀማል ያጠናቀረው ዘገባ። የሶማሌ ክልል ጸጥታ ቢሮ ኃላፊ አቶ አብዲ ሐሰን ለአሜሪካ ድምጽ በሰጡት ቃል በአካባቢው የሚታየው ችግር ለውጡን የማይቀበሉ አካሎች ያባባሱት ነው ይላሉ ሙክታር ጀማል።
አቶ አብዲ አድል ሐሰን የሶማሌ ክልል የጸጥታ ዘርፍ ቢሮ ኃላፊ ይህን ቃለ መጠይቅ ከአሜሪካ ድምጽ ጋር ለማድረግ ፈቃደኛ በመሆኑ በጣም አመሰግናለሁ።
እኔም አመሰግናለሁ።
አቶ አብዲ አድል በተለይ ከሶማሌ ክልልና ኦሮሚያ ክልል አዋሳኝ አካባቢ ላይ አሁንም ግጭቶች በአዲስ መልኩ መቀስቀሳቸው ነው ማህበረሰቡ እያነሳ ያለው። ይሄ ደግሞ ሞያሌ ላይና እንደዚያውም ጽናቅል ላይ ነው። ይሄም በተመለከተ ምን ያውቃል የሶማሌ ክልል ብሔራዊ መንግስት?
የሁለቱ ብሔረሰቦች ግጭት በተደጋጋሚ እየተመላለሰ ስለሆነ የሶማሌ ክልል መንግስት የፌደራል መንግስት ጣልቃ እንዲገባ ጠይቆ ነበር። እንደዚሁም ከኦሮሚያ ብሔራዊ ክልላዊ መንግስት ልክ እኛ ፌደራል መንግስት ጣልቃ እንዲገባ እንደጠየቀው እንደሱም እንዲጠየቁ በተናገርነው መሰረት ዛሬ ምሽት መከላከያ ሰራዊት ስራውን እየሰራ ነው። በመካከላቸው ግጭት እንዲያስቆም እዛ ጦር ገብቷል። ዛሬ የነበረውን ግጭት አስቆሟል ለማለት ይቻላል።
ለምሳሌ ይህንን ግጭት እየቀሰቀሱ ያሉት ከክልል 5 የሚመጡ ሰዎች ናቸው የሚባል ነው። ከክልል 5 የሚመጡ ሰዎች የመንግስት አካላት ናቸው ወይ? እናንተም አታውቁት ሌላ የታጠቀ አካል ነው ወይ? የህዝብ ግጭት ነው ወይ? ምንድነው የሚል ግምገማ ነው የእናንተ መንግስት ያለው?
ያኔ ሪፈረንደም በሁለቱ በኩል በኦሮሚያና በሶማሌ በኩል የሚያዋስኑት ቀበሌዎችና ወረዳዎች ሪፈረንደም ድምጽ ሰጥተው አራት ቀበሌዎች በሞያሌ ውስጥ የሚተዳደሩ በሞያሌ ከተማ ውስጥ ነው። እነዚህ ከተማ ውስጥ የሚተዳደሩ ቀበሌዎች ለኦሮሚያም ለሶማሌም ድምጽ አልሰጠም ነበር እና አንደኛው የግጭቱ መነሻ የዚህ አራቱ ቀበሌዎች የይገባኛል ጥያቄ ስለሆነ፣ ሁለተኛው ደግሞ የግጭቱ መነሻ መሆን የሚችለው ኮንትሮባንዲስት እና ህገወጥ ንግድ እዛ አካባቢ ከኬንያ ድንበር ስላለ ሞያሌ ከተማ ከግጭቱ አካል ሊሆን ይችላል። ግለሰቦች እና ነጋዴዎች ህገወጥ እቃዎች ለማዘዋወር ከዛ ወደዚህ ለማስገባት ይሞክሩት፣ በዛ የተነሳም ሁለተኛው የግጭቱ መንስኤ ሊቆጠር ይችላል። ሶስተኛው ደግሞ የአመራር ችግር አለ። በሶማሌ ክልል አመራር የዛ አካባቢ ወረዳና ዞን፣ በኦሮሚያ በኩል ደግሞ የቦረና ዞን እና የሞያሌ ከተማ አስተዳደር፣ በሁለቱም በኩል አመራሮች ራሳቸው ችግር አለበት። ሁለቱ ክልል የራሱን አስተዳደር እንዲፈተሽ በተሰራው ስራ እንደ ሶስተኛ መንስኤ የአመራር ተሳትፎ እና እጅ እንዳለበት ደርሰንበታል።
ግጭትን በተመለከተ የአካባቢው አስተዳደሮችም ሆነ የአካባቢው ሕዝብ የሚያነሳው ከዚህ ቀደም እንደ ፕሬዚዳንት አብዲ ሙሐመድ አይነት ጊዜ በቀጥታ የመንግስት ሶማሌ ኃይል ይወጋናል ሳይሆን የተደራጀ ጎሳ ወይ ደግሞ የተደራጁ ታጣቂዎች ሌላ አይነት ነው ያለው የሚል ነው የሚያነሱት። ሞያሌ ላይ ደግሞ የአልሸባብና ሌላ የውጪ ታጣቂዎች ሁላ የታከሉበት ነው በሚል ነው ማህበረሰቡ የሚያነሳው። በዚህ ላይ እየተሳተፈ ያለው ማን ነው ብለው ነው የሚያስቡት? ከክልል አምስት አንጻር
የዚህ የውጭ ኃይሎች ለምሳሌ እንደ አልሸባብ የሚባሉ ድርጅቶች እዚህ ጦርነት ተሳትፏል፣ በተለይም በሶማሌ በኩል ይገዛ እያገኙ ወደዚህ የገቡ ነው ከኦሮሞ ጋር የሚዋጋ የሚባለው፣ ይሄ ከእውነት የራቀ መረጃ ነው። እኛም ከአሁን በፊት ያጣራ ነው ነገር ስለሆነ ይሄ መሰረተ ቢስ ነው። ለአዲሱ የሶማሌ ክልል መንግስት አወቃቀር እና ያለውን ለውጥ የማይቀበሉት ሰዎች የሚያናፍሱ የሐሰተኛ ወሬ ነው እሱ። ስለዚህ እኔ ማረጋግጥልህ የአልሸባብ ድርጅት በዚህ ግጭት ምንም ተሳትፎ እንደሌለ 100% ማረጋገጥ ይችላለሁ። ከዛ አልፎም የግጭቱ ተሳታፊዎቹ በሁለቱ ብሔረሰብ ሚሊሺያ ራሳቸውን የጎሳ ወይም የብሔሩ ያደራጃቸው እና ያስታጠቃቸው ሚሊሺያ ነው። በዚህ ላይ ማንሳት የሚፈልገው ወይም የሚጨምረው ደግሞ የሶማሌ ክልል ልዩ ኃይል ጣልቃ ገብነት እንደሌለ፣ ይሄ ደግሞ ከስር መስመር ማለት ይህንን ማረጋገጥ እንችላለሁ፣ የልዩ ኃይላችን ተሳትፎ እንደሌለ አረጋግጥልሃለሁ።
አቶ አብዲ፣ በተለይ በሁለቱ ክልል ምክትል ርዕሰ መስተዳድሮች የሚመራ አንድ ኮሚቴ በዚህ አካባቢ ላይ ያሉ ግጭቶችን ለማብረድ እና ችግሮቹን ለመፍታት ተዋቅሮ ነበር፣ ግን እስካሁን በግልጽ ለህዝብ የተነገረ ሰጠ መግለጫም ወይ ደግሞ ችግሩ ላይ የተሰራ ነገር ብዙም ምን ብዛም አይታይም። ከምን ደርሷል ይህ ኮሚቴ?
ተፈቃደ የሁለቱ ሬት መስተዳድሮች የተናገሩትን ወይም ያቀሩትን እቅድ ተፈጻሚ ለማድረግ በዚህ ሳምንት ሙሉ በሙሉ ተፈጻሚ እንደሚሆን ይጠበቃል። ይሄ ደግሞ እቅሩ ምን መሰለ? ከሁለቱም በኩል የታጠቁ ኃይሎችን ትጥቅ ማስፈታት፣ ከዛ ቀደም ብሎ ደግሞ 25 ኪሎ ሜትር የታጠቀውን ኃይል ከከተማ ራቅ እንዲሉና እንዲወጡ ማድረግ፣ እነዚህ ታጣቂዎች ነፃ የሆነ ዞን ወይም አካባቢ ለመፍጠር እና የፌደራል መንግስት መከላከያ ሰራዊት እና ፌደራል ፖሊስ እንደፈለጉት ጸጥታን ለማስከበር የሚንቀሳቀሱበት አካባቢ ለመፍጠር ነው ዋናው እቅሩ የነበረው። እሱ ደግሞ በዚህ ሳምንት ተፈጻሚ ይሆናል ብለን እንጠብቃለን።
አቶ አብዲ አዲል ሐሰን የሶማሌ ክልል ጸጥታ ዘርፍ ቢሮ ኃላፊ ይህን ቃለ መጠይቅ ከአሜሪካ ድምጽ ጋር በማድረጎ በአድማጮች ስም በጣም አመሰግናለሁ።
አመሰግናለሁ አቶ መሳሪሽ።
አድማጮች ይህ ፕሮግራም የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ ጣቢያ አማርኛው አገልግሎት ነው። ፕሮግራማችን እስከ ምሽቱ 4 ሰዓት ይቀጥላል። ዘገባዎችን ያጠናቀቅነው ሁለተኛው አጋማሽ ከገባ ቆየ 10 ደቂቃ። ሁለተኛው ቀዳሚ ዝግጅት የዛሬውን ዕለት በማስመልከት ነው። ዕለቱ ዓመታዊው የፍልሰት ቀን በዓለም ዙሪያ ለ18ኛ ጊዜ የሚታሰብበት ነው። አሉላ ይህን መነሻ አድርገህ አንድ ዝግጅት አዘጋጅተሃል አይደለም?
ትክክል። በተባበሩት መንግስታት የስደተኞች ጉዳይ ድርጅት እንደ አውሮፓውያን ዘመን አቆጣጠር በ2000 ዓመተ ምህረት በአውሮፓውያን የቀን ስሌት በየዓመቱ ታህሳስ 18ን ዓለም አቀፍ የፍልሰት ቀን አድርጎ ሲሰይም ከቀያቸው ተፈናቅለው በዓለም ዙሪያ ተበትነው የሚገኙ ሰዎች ቁጥር 150 ሚሊዮን ይደርስ ነበር። ዛሬ ከ18 ዓመታት በኋላ የአሃዝ ከ100 ሚሊዮን በላይ ጨምሮ 258 ሚሊዮን ደርሷል። ግጭቶችና የበረታ ድህነት እንዲሁም ልዩ ልዩ የተፈጥሮ አደጋዎች ለብዙዎች ቀያቸውን ጥለው ለመሰደድ በምክንያትነት ይታወቃሉ። የተባበሩት መንግስታት ድርጅት ዘገባ እንደሚያመለክተው በአሁኑ ሰዓት 40 ሚሊዮን ሰዎች በአገር ውስጥ ተፈናቅለው ይገኛሉ። ዕለቱን ምክንያት በማድረግ ከዓለም አቀፉ የፍልሰት ድርጅት IOM የኢትዮጵያ ጽህፈት ቤት አቶ አለማየሁ ሰይፈስላሴን ማምሻውን ከአዲስ አበባ በስልክ አግኝተናል። ዕለቱን ታስቦ ለተሰናዳው ቅንብር አጠቃላይ ሁኔታውን በሚገልጹበት እንደረደራለን።
እንግዲህ በያዝነው ዓመት ያው ቅድም ተጠቀስከው 258 ሚሊዮን የሚጠጉ ሰዎች በፍልሰት ላይ ናቸው። እንግዲህ ፍልሰት ስንል ሶስት መሰረታዊ አይነት የሰዎችን ዝውውርን ይመለከታል። ይሄ በአንድ በኩል በስደተኝነት የሚመዘገቡ ሰዎች ወይንም ሌላ ሀገር ሄደው ጥገኝነት የሚጠይቁ ሰዎች በስደት ላይ ያሉት ነው። በሁለተኛው ደግሞ በሀገር ውስጥ ተፈናቅለው የሚገኙ ሰዎች ይመለከታል። በሶስተኛነት ደግሞ ተመላሾችን ወይም ደግሞ ስራ ፍለጋ ሌላ ሀገር ሄደው ተመልሰው ወደ ሀገር ቤት የሚመጡ ሰዎችን ይመለከታል። ስለዚህ እነዚህ ሶስቱን ብናይ እንግዲህ ወደ 258 ሚሊዮን ማይግራንትስ አሉ ወይንም በፍልሰት ላይ ወይም በጉዞ ላይ ያሉ ሰዎች አሉ ስንል 40 ሚሊዮን የሚሆኑት በሀገር ውስጥ በተለያየ ምክንያት ተፈናቅለው የሚገኙ ናቸው። በዓለም ዙሪያ ነው እንግዲህ። ከዚህ ውስጥ የኢትዮጵያን ለብቻ ያየን እንደሆን 2.8 ሚሊዮን የሚጠጋ ህዝብ ተፈናቅሎ በሀገር ውስጥ አለ ማለት ነው። ከዚህ ውስጥ እንግዲህ ወደ 42% የሚሆኑት ካምፖች ውስጥ ናቸው፣ በተለያዩ ካምፖች ውስጥ። ሌሎቹ ደግሞ እንግዲህ ያው በተለያየ ሰዎች ጋር ተጠግተው ወይም ተከራይተው ነው ያሉ። ይህን ስንመለከት ይሄ በዓለም ደረጃም ከፍተኛ የሆነ ቁጥር መሆኑን ደግሞ ይበልጥ የሚያሳየን ኢትዮጵያ ከዓለም አንደኛ ከፍተኛ ተፈናቃዮች ያሉበት ሀገር ብላ በዚህ ዓመተ ምህረት መመዝገቧ ነው። ስለዚህ ይሄ ከፍተኛ የሆነ ቁጥር እንግዲህ ከባድ የሆነ ፈተና እንዳለ ያሳያል።
አቶ አለማየሁ፣ ኢትዮጵያ በዓለም አቀፍ ደረጃ ከፍተኛ ቁጥር ያለው ህዝብ ተፈናቅሎ የሚገኝባት ሀገር ሆናለች ብለዋል። በአንጻሩ ኢትዮጵያ ከሌሎች ሀገሮች የተፈናቀሉ ሰዎችንም የምታስተናግድ መሆኗም ይታወቃል። ምናልባት የሁለቱንም ጭምር ይሆናል የገለጹት። ይሁንና በአሁኑ ሰዓት ያን ሁኔታ የበለጠ ያወሳሰበ ግጭቶች በተለያዩ አካባቢዎች መካሄዳቸው፣ ያለፈው ዓመት ምናልባትም በከፋ ሁኔታ ሰዎች የተፈናቀሉበት ዓመት ነው ማለት ይቻላል። በሀገር ውስጥ ተፈናቃዮች ግጭትና የበረታ ድህነት ብዙዎችን ለመፈናቀል የሚያበቃ ምክንያት እንደመሆኑ በሀገር ውስጥም ያ ሁኔታ ተባብሶ ይታያል። እስኪ አስረዱን።
እንግዲህ ዋነኛው አንደኛው መሰረታዊ የሆነ ምክንያት ግጭት ነው። ሁለተኛው ደግሞ በተለያዩ ምክንያቶች በተፈጥሮ የሚደርሱ ተፈጥሯዊ ክስተቶች ናቸው። ሰዎች እንዲፈናቀሉ የሚያደርጉ በጎርፍ መጥለቅለቅ፣ በድርቅ በመሳሰሉ ካሁን በፊት እንግዲህ በብዛት ሲከሰት የነበረው የሰዎች መፈናቀል እንደዚህ አይነት ተፈጥሯዊ ክስተቶች ነበር። አሁን ግን ባለፉት አመታት በተለይ እና በዚህ አመት ፓርቲኩላርሊ በተከሰቱ ግጭቶች ምክንያት ብዙ ሰው በመፈናቀሉ ይሄ ቁጥር ከፍተኛ ሆኗል። አንደኛው ይሄ ነው። ሌላው ግን የማይግሬሽን ዳይናሚክስ የሚባለው ወይም ደግሞ ማይግሬሽን በኢትዮጵያ ውስጥ ያለውን ጸባይ ብናይ ሰዎች ማህለቂያ ከኢትዮጵያ ወጥተው ወደ ሌላ ሀገር የሚሄዱ ሰዎች በብዛት ያሉባት፣ ከሌላ ሀገር ደግሞ ተፈናቅለው ወደ ሀገር ቤት ደግሞ በብዛት የሚገቡበት እና ሪፊጂ ስታተስ የሚጠይቁበት ወይም ደግሞ ቆያ ጣቢያዎች ውስጥ የተመዝግበው ሀገራቸው ያለው ሲትዌሽን እስኪረጋጋ የሚቆይባት፣ በዛው ልክ ደግሞ በሀገር ውስጥ ራሱ ደግሞ በሚከሰቱት የተለያዩ ምክንያቶች ቅድም እንደጠቀስኩት አይነት ሰዎች የሚፈናቀሉበት ነው። ስለዚህ ይሄ ሶርስ ታርጌት እና ዴስቲኔሽን ካንትሪ በመባል የሚታወቀውን በሶስቱም አይነት የማይግሬሽን ክስተት ኢትዮጵያ ላይ እንታዘባለን። መነሻም መድረሻም መሻገሪያም ሀገር ነው።
መልካም። አቶ አለማየሁ፣ የስደት የፍልሰትን ጉዳይ ስንመለከት በአመት ውስጥ የሆኑትን አበይት ጉዳዮችንም ትኩረት ለመስጠት የሚሞከርበት ጊዜ ነው እና ባለፈው አመት እንዳለፉት ቀደም ያሉ በርካታ አመታት ሁሉ የከፋ የሰው ህልፈት የታየበትም ነው። ይልቁንም ደግሞ ኢትዮጵያን፣ ሶማሊያን፣ ኤርትራን የመሰሉ ሀገሮች የሚነሱ ከምስራቅ አፍሪካ የሚፈልሱ ባህር ላይ የሚያልቁበት ሁኔታ ዛሬም አልተቀየረም። IOM ድርጅታቸው ባወጣው መረጃ መሰረት 3400 ከተለያዩ አካባቢዎች የፈለሱ ሰዎችና ስደተኞች ህይወታቸውን ማጣታቸውን ይገልጻል። ይህ አሳዛኝ ሁኔታ የሚቆም አይመስልምና ምን አይነት ይሄን ሁኔታ ለመቀልበስ የሚደረጉ ጥረቶች አሉ? ምን ይመስላል የመጪው አመትስ ተስፋ?
አዎ፣ እንግዲህ አንደኛው መጥፎ የሆነ ገጽታው ይሄ ነው። ከፍተኛ የሆነ የሰው ቁጥር ህይወቱን ያጣል በዚህ ህገወጥ በሆነ ፍልሰት ላይ በሚሳተፍበት ጊዜ። 3400 የሚለውን አሁን የህይወታቸው ያለፉ ሰዎችን ያየን እንደሆን በሜዲትራኒያን ላይ ነው ይሄ የተመዘገበ ቁጥር ስለሆነ የኛ ድርጅት ባደረገው ጥናት። ግን ያልተመዘገቡ ደግሞ የመን በበረሃ አካባቢ ሲጓዙ ደግሞ ብዙ ሰዎች ህይወታቸውን ያጣሉ። አሁን ባለፈው አመት ብቻ ብናይ ከ150,000 በላይ ሰዎች ወደ የመን እንደገቡ እና ደግሞ ከ100,000 በላይ ደግሞ የሚሆኑት ኢትዮጵያውያን እንደሆኑ ነው የኛ መረጃ የሚያሳየው። በዚህ አይነት ከፍተኛ ግጭት እና አለመረጋጋት ያለባቸው ሀገራትም ውስጥ የሚያቋርጡ ተጓዦች ምን ያህል ችግር ሊያጋጥማቸው እንደሚችል፣ ምን ያህል ብዝበዛ እንዳለ በተደጋጋሚ የገለጽነው ነው እና ይሄ ከፍተኛ የሆነ አስጊ ጎኑን ያሳያል። በዛው ልክ ደግሞ ኢትዮጵያ ካለፈው አመት ብቻ ከ220,000 በላይ ተመላሾች ከሳውዲ ብቻ እንኳን መጥተዋል ወደ ሀገር። ስለዚህ ያንን ሁሉ ሰው ደግሞ መልሶም ስራ በማስያዝ መልሶ በማቋቋም ደግሞ ከፍተኛ ድጋፍ ያስፈልጋል። ስለዚህ እነዚህን ሁሉ ፈተናዎች ነው እንግዲህ በአንድ ላይ ይዞ የሚመጣው መደበኛ ያልሆነ ፍልሰትን በምንመለከትበት ወቅት።
አቶ አለማየሁ፣ አሁንም በሌላኛው ጫፍ የሚታይ ጭብጥ አንስተዋል። ከስደት ተመላሾች ጉዳይ በዋናነት ድርጅታቸው IOM የሚሰራው ስራ መሆኑ ይታወቃል። ቀደም ብለው 220,000 ሰዎች ከሳውዲ አረቢያ ብቻ መመለሳቸውን ገልጠዋል። ተስፋ አድርገው የሄዱበት ቦታ የሚጠብቃቸው ፈተናና አብዛኞቹ የሚያሳልፉት አሰቃቂ ሁኔታ ወደ አገር መመለስን እንደ ምርጫ ቢያቀርብም የሚቀጥለው የህይወታቸው ምዕራፍ የሚያድኑ ያህል አሳሳቢ ነውና በአገር ውስጥ ከፍ ያለ ግጭት ሁኔታ የሚታይበት ሰዓት እንደመሆኑ ለምሳሌ አሁን የጠቀሷቸውን 220,000 ሰዎች እጣ ብንመለከት ከሌሎች አካባቢዎችም ቁጥሩ የበዛ ሰው እንደተመለሰ ይታወቃል። ምንድን ነው በተጨባጭ በአሁኑ ሰዓት እነኚህ ተመላሾች ያሉበት ሁኔታ የምታውቁት ነገር አለ?
በሁለት መልኩ ነው ይህንን ማየት ያለብን። በአንደኛው ጎን IOM መልሶ ለማቋቋም ከተለያዩ ድርጅቶች ጋር አብሮ እየሰራ ተመላሾችን በመረጡት የስራ መስክ በተለያዩ ለጋስ ሀገራት በሚገኙ ድጋፍ መልሶ የማቋቋም ስራ ይሰራል። ነገር ግን አንደኛ ከፍተኛ የሆነ ቁጥር ስለሆነ ያለው፣ ሁለተኛ ለጋስ ሀገራትም መሰላቸት አይነት ስሜት ስለሚያሳዩ ከፍተኛ ድጋፍ አያደርጉም እና ከሚመለሰው ቁጥር ጋር ሲተያይ መልሶ የሚቋቋመውን ሰው ብናይ ቁጥሩ አነስተኛ ይሆናል እና ፈተናውን ከባድ ያደርገዋል። ሰዎች ደግሞ አገር ለቀው ተመልሶ በሚመለሱበት ወቅት ባዶ እጃቸውን ነው፣ ተፈናቅለው ነው የሚመጡት ወይም ተባረው ሊሆን ይችላል የሚመጡት። ስለዚህ አገር ቤት ሲገቡ ባዶ እጃቸውን በፊት ከሄዱበት የበለጠ አስቸጋሪ የሆነ ሁኔታ ላይ ሊወድቁ ይችላሉ እና የበለጠ ድጋፍ ያስፈልጋቸዋል። በሌላ መልኩ ደግሞ ማህበረሰቡም ቀና እና ክፍት ልብ ይዞ መቀበል አለበት እነዚህ ተመላሾች። ምክንያቱም ብዙ ጊዜ ሰዎች ሀገር ሄደው ለስራ የሚጓዙትና ያንን ሁሉ አስቸጋሪ ሁኔታ የሚያልፉት ቤተሰቤ እንዲያልፍለት ለልጆቼ ለእናቴ እያሉ ስለሆነ ማህበረሰቡ ለነሱ ብሎ የከፈሉትን መስዋዕትነት ከግምት ውስጥ በማስገባት ተመላሾችን ፊት ባለመንሳት በመንከባከብ በሙሉ አቅሙ መልሶ ማደራጀት፣ መልሶ መደገፍ ያስፈልጋል። እንደሚያገባው አካል በመሆን ማህበረሰቡ ወገኑ እንደሆነ አውቆ መልሶ ማቋቋም እንዳለበት ነው እንግዲህ የሚሰማን መልዕክት እናስተላልፈውም ይህንኑ ነው።
መልካም። አቶ አለማየሁ ሰይፈ ስላሴ የዓለም አቀፉ የፍልሰት ድርጅት IOM የኢትዮጵያ ጽህፈት ቤት የህዝብ ግንኙነት ኃላፊ ለሰጡኝ ማብራሪያና ለጊዜው አመሰግናለሁ።
እሺ፣ እኔም በጣም አመሰግናለሁ ይህንን እድል ስለሰጣችሁ።
አድማጮች፣ ፕሮግራማችን ይቀጥላል። ወደ ሌላ አንድ ሪፖርት እናልፋለን። በአንዳንድ የሰሜን አሜሪካ ከተሞች በመዘዋወር ትውልድ ኢትዮጵያ አሜሪካውያንን በማነጋገር ላይ የሚገኘው የአማራ ክልል ልዑካን ቡድን ባለፈው ቅዳሜ ሎስ አንጀለስ ካሊፎርኒያ ውስጥ የአማራ ማህበረሰብ አባላትን አነጋግሯል ይላል እዚያ የሚገኘው ዘጋቢያችን ዳንኤል አርጋው።
በኢትዮጵያ ፌዴራላዊ ዴሞክራሲያዊ ሪፐብሊክ መንግስት የአማራ ብሔራዊ ክልላዊ መንግስት ርዕሰ መስተዳደር በአቶ ገዱ አንዳርጋቸው የተመራ ቡድን ባሳለፍነው ቅዳሜ በሎስ አንጀለስና አካባቢዋ ከሚኖሩ የክልሉ ተወላጆች ጋር ህዝባዊ ስብሰባ አካሂዷል። የሃይማኖት አባቶችም ጉባኤውን በቃለ ቡራኬ ከፍቷል። የአማራ ክልላዊ መንግስት ፕሬዝዳንት አቶ ገዱ አንዳርጋቸው ባሰሙት የመክፈቻ ንግግር ላይ እንደገለጹት በኢትዮጵያ እየተካሄደ ያለው የለውጥ እንቅስቃሴ በሚበዛው ህዝብ እየተደገፈና ህዝቡ ለውጡ እንዳይደናቀፍ በትኩረት የሚጠብቀው መሆኑን ገልጸው በሌላ በኩል ለውጥ ጥቅማቸውን የሚነካባቸውና ይነካብናል ብለው የሚያስቡ የድሮ ስርዓት ናፋቂዎች ለውጡን ለማደናቀፍ የሚችሉትን ከማድረግ አልተቆጠቡም ብሏል። ለውጡን ለማደናቀፍ ከሚንቀሳቀሱባቸው መንገዶች አቶ ገዱ አንዳርጋቸው እንደሚከተለው አብራርተዋል።
አቶ መንገዶች ቀደም ሲል በህዝቦች መካከል ተፈጥሮ የቆየውን የእርስ በርስ መጠራጠር ዋነኛ ግብዓትነት በመጠቀም ነው። ለምሳሌ አንዱ ህዝብ በሌላው ላይ ጠላት አድርጎ እንዲመለከት በማድረግ ወደ ግጭት ማስገባት፣ ጥቃቅን ልዩነቶችን እየፈለጉ አጉልቶ በማውጣትና ወደ ግጭት መቀስቀስ፣ እርስ በርስ እንዲጋጭ የማድረግ ዜጎች ከስራቸውና ከመኖሪያ ቤታቸው ማፈናቀል፣ እርስ በርስ እንዲገዳደሉ በማድረግ ወሰት ነው። ከሁሉም በላይ በሀገሪቱ ላይ ያለመረጋጋት መንፈስ እንዲሰፋ የሚያደርጉ የተለያዩ ፕሮፓጋንዳዎችን መዝራት የመሳሰሉት ይገኛሉ። ከዚህ በተጨማሪ ነባራዊ ችግሮችን በማራገብ ለውጡን በማደናቀፍ በታታሪነት እየሰሩ ይገኛሉ። የእኛ በዚህ በሀገር አሜሪካ መገኘትም አሁኑ በሀገራችን እየተካሄደ ያለውን የለውጥ እንቅስቃሴ በውጭ ሀገር የምትኖሩ ወገኖቻችን በምትችሉት ሁሉ በተደራጀ መንገድ እንድትደግፉት መግባባቱ ይበልጥ እንዲጎለብት ለማድረግ ነው። እንደሚታወቀው ከአራት ወራት በፊት ክቡር ጠቅላይ ሚኒስትር ዶክተር አብይ አህመድ የጥላቻን ግንብ እናፍርስ የፍቅር ግንብ እንገንባ በሚል መሪ ቃል ባደረጉት ጉብኝት የተፈጠረው መነሳሳት በዲያስፖራውና በኢትዮጵያ መንግስት መካከል ለዘላለም የቆየውን የጥላቻ ግንኙነት የቀየረና በምትኩ ለአዲስ ግንኙነት መሰረት የጣለ መሆኑን ግልጽ ነው። አሁን በውጭ የሚኖሩ ወገኖቻችን ለውጡን ለመደገፍ ከፍተኛ መነሳሳት ፈጥረዋል። በርካታ ሀሳቦችን እያቀረቡ ይገኛሉ። የእኛ ጉብኝትም ይህንን የተጀመረውን የፍቅር ድልድይ ግንባታ ለማፋጠን የአማራ ማህበረሰብ አባላት የሚችሉትን ሁሉ እንዲያደርጉ መግባባቱን ለመገንባት ነው። እውነቴ ልንገራችሁ፣ የአማራ ሕዝብ ጥቅምና መብት በተሟላ ሁኔታ የሚከበርባት ኢትዮጵያ እውን ለማድረግ ማለትም ኢትዮጵያ ሁሉም ሕዝቦች በእኩልነትና በፍቅር ተቻችለው ተደጋግፈው የሚኖሩባት ኢትዮጵያ ሕዝቦቿ በህብረ ብሔራዊ ደምቀው ኮርተውና ተከባብረው የእርስ በርስ ተደጋግፈው
በጋራ ወደፊት የሚንቀሳቀሱባት ኢትዮጵያ ማህበራዊ ፍትህ የነገሰባት፣ ሰላም የሰፈነባት፣ የህግ የበላይነት እና የበለጸጉ ሀገሮችን ተርታ የምትሰለፍበት ሁኔታ ለማፈር ወዘተረፈ ይህንን የመሰለ የተመቸኝ ጊዜ የለም። ይህንን የለውጥ እንቅስቃሴ በአግባቡ ተረፍተን ለውጡ የሚጠይቀውን ድጋፍ አድርገን ማሻገር ከቻል ደረጃ በደረጃ የሀገራችን ችግሮች ይፈታሉ። አትጠራጠሩ። አሁን የሚያባላን የጥላቻ ዘር ተወግዶ በምትኩ የፍቅር ዘር የሚበዛበትና ሁሉም የኢትዮጵያ ሕዝብ ከፍቅር አዝመራ ተቋዳሽ የሚሆንበት ዘመን ሩቅ አይሆንም።
የአማራ ዲሞክራሲያዊ ፓርቲ አዴፓ ከፍተኛ የሥራ አመራሮች ዶክተር አምባቸው መኮንን፣ አቶ መላኩ አለበልና አቶ ምግባሩ ከበደ በተሳተፉበት ሕዝባዊ ጉባኤው ላይ ከተሳታፊዎች ጥያቄ ቀርበው ምላሽ ተሰጥቶባቸዋል።
ከመጣችሁ ጥቂት ቀናት አልፏችኋል። የተለያዩ ስቴቶች ሄዳችሁ ጥያቄዎች ተቀብላችሁም አድረስ ለማድረግ ሞክራችኋል። ጥያቄ ግን ከሀገር ተወክላችሁ እንደ መሪ ሆናችሁ ወደ አሜሪካን ሀገር ስትመጡ እርግጠኛ ነኝ ሚሽን አላችሁ። እኔ ጥያቄ ምንድነው? ያንን ሚሽናችሁን በምንድነው የምትለኩት? በተሰበሰበው ህዝብ ብዛት ነው? በተጠያቃችሁ ጥያቄ ብዛት ነው? ህዝቡ በክብር አነጋግሮ ስለተቀበላችሁና ስለሸኛችሁ ነው? ምን ሲሆን ነው
ሚሽናችሁ? ምንድነው ሚሽናችሁ? ተሳካ የሚባለው ስለዚህ ነው አላማችሁ ምንድን ነው የሚል ነው። እንግዲህ እንደተባለው እስካሁን ድረስ የአማራ ፖለቲካ ሲንቴ ባህሪ ፖለቲካ የምንለው በጣም አደገኛ አጣብቂኝ ውስጥ የገባ አመራሩ እንደዚሁ አጣብቂኝ ውስጥ የቆየ ስለነበር እንደዚህ ሰፊ ውይይት ለማድረግ ቀላል አልነበረ። እንደተባለው ብዙ ሰዎችን አሰባስበን አከባይተን የምንሄድባቸው አጋጣሚዎች ብዙ ሰፊ ነበሩ። ስለዚህ የመጀመሪያው ነገር መግባባት ስለሆነ ሎክላል የምንለው ልታፕላል የምንለው የረሱ ክፍል መግባባት አንድ አስተምራት ለአንድ አለማ ነው አስፈላጊ ስለሆነ ለመግባባት ነው የመጣ ነው። አላማችን ተሳካ፣ አላማችን ተሳካ የምንለው እናንተ የምታስቡት እኛ የምናስበው ተጠራርቦ የአማራና የሀገራችን የኢትዮጵያ ጥቅም ክብር ማስከበር የህዝቦችን ነፃነት ማስከበር የሚያስችል ፊላጫ ከያዝ ተንኳችን ተሳካ ብለን እናስባለን። አብረን በመስራት በአንድ አቅጣጫ ለእግር ኳስ ከተስማማን ተንኳችን ተሳካ፣ ሚሽናችን ተሳካ እንላለን። ስለዚህ ወደፊት የመሳሰሉ እናስብሮ ስራ መነሻ የሆነ የጋራ ስምምነት ለመፍጠር ነው የመጣ ነው።
በውይይቱ ማጠቃለያም የክልሉ ፕሬዝዳንት አቶ ገዱ አንዳርጋቸው ሀገራዊ ትስስርን ለመፍጠር በአማራ ስም የተደራጁ አካላት ጋር በሚያግባቡን ስራዎች ላይ በጋራ እንሰራለን ብሏል።
ይህንን አይነት የመቀራረብ መንፈስ እየፈጠር የተሻለ ስራ ለመስራት በጠቅላላ ለውጡ በአገር ደረጃ በሁሉም አካባቢ በሁሉም ክልሎች እንዲካሄድ እንዲጠናከር ሀገራዊ ትስስር እየተጠናከረ እንዲሄድ አማራም ተደራጅቶ የበኩሉ ሚና ይወጣል። እኛ ያንን ለመምራት ዝግጁ መሆናችን እንገልጻለን። እንደገና በአማራ ስም የተደራጃችሁ ድርጅቶች ጋር በሚያግባቡ ነገሮች አብረን ለመስራት በእኛ በኩል ሙሉ ዝግጅት ማለት ቁርጠኝነት ነው ያለን። በሚያለያዩ ጉዳዮች ደግሞ ተከባብረን ልንቀጥል እንችላለን።
ለአሜሪካ ድምፅ ሬዲዮ ዳንኤል አርጋው ነኝ ከሎስ አንጀለስ ካሊፎርኒያ።
የሎስ አንጀለሱን ዘጋቢያችንን ዳንኤል አርጋውን ለዘገባው እናመሰግናለን። አድማጮች፣ ቀደም ባለው ዘገባችን የዛሬውን የዓለም ፍልሰት ቀን ተንተርሶ የተሰናዳ ዝግጅት ሰፋ ያለ ውይይት ነው ከአዲስ አበባው የድርጅቱ ቃል አቀባይ ጋር ያደረግነው። በድረገጻችንና በፌስቡክ ገጻችን ላይ ሙሉውን ቃለ ምልልስ ታገኛላችሁ። አሁን ወደ ማጠናቀቁ ልናመራ ነው።
የሙዚቃ
ነው ሰዓቱ። አዲሱ ሰዓት አልነበረ ነው
የኔ ሐሳብ ይላል ላዚምድ
ብትተጋገዙ ምን ይመስላል?
ግርምሽ ይገለኛል።
ወዳጅ ነው
የኔ ሐሳብ። አዎ ወዳጃችን ነው። በጣም የጥንት እውቅ ድምጻዊ
ግሩም። የኔ ሐሳብ ወደ ሌላ ሐሳብ ከመውሰዱ በፊት በዚሁ እንሰናበታ።
ሰላም ደናደሩ። የትግርኛ ፕሮግራም ይቀጥላል ከኛ በኋላ።
ከዚህ ሬዲዮ ድም